WBOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ዛሬ ሐምሌ 19 2013 ዓመተ ምህረት ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚደመጡት መሰናዶዎች መካከል
እነዚህ ልጆች ግን ይማሩ ሲመጡ እኔ ደግሞ እግዚአብሔር ጤናውን ሰጥቶኝ የሆነች ትንሽዬ የማቃት ነገር ሰጥቶኝ ወደዚህ ስመጣ ያለኝ የሌለኝን ነገር ለመስጠት ልሞክር።
በወሬ ሳይሆን ፕራክቲካሊ ያየ ነው። ዲስፕሊን ያለው ሰው ነው። በእውነት የእውነቴ ካወቅኳቸው የጥበብ ሰዎች ውስጥ በጣም ለእኔ ትልቅ ዋጋ ያለው ፍቅር።
ቀድሞ የተሰማው ታዋቂው ተዋናይና ደራሲ ፍቃዱ ከበደ ነው። በመቀጠል ደግሞ የሰማነው የፍቃዱ የቲያትር ጥበብ ካስተማራቸው ወጣቶች መካከል አንዱ የሆነው ቴዎድሮስ ሽዋንግዘው ነው። ሙሉ ቆይታችን ቆይት ብሎ ይሰማል።
አሁን በአራት የመንግስት ነው የማጣ በሰበሰብ ለጉሩ አይደለም 10% of my collection ያላቸው እኔ ከ13000 በላይ እቃዎች አለኝ።
የሰማችኋቸው በኢትዮጵያ ትልቁ የግል ሙዚየም ባለቤት የሆኑትን አቶ አብዱላሂ አልቸሪፍን ነው። ስለ ቅርስ ጥበቃ እንቅስቃሴያቸው ቆየት ብለን ሙሉ ሐሳባቸውን እንሰማለን። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። በሰሜን ናይጄሪያ ዳማሲ የምትሰኝ ከተማ ውስጥ የሚገኝ ቤተል ባፕቲስት ሁለተኛ ደረጃ ትምህርት ቤት ውስጥ ታጣቂዎች በሐምሌ ወር መጀመሪያ ላይ አግተዋቸው ከነበሩት ከ120 የሚበልጡ ተማሪዎች መካከል 28ቱን ለቀዋቸዋል። የቤተክርስቲያናት ኃላፊዎችም ትላንት ሕፃናቱን ለወላጆቻቸው አስረክበዋል። ሆኖም አሁንም ከ80 በላይ የሚሆኑ ተማሪዎች በታጣቂዎች እጅ እንደሚገኙ የባፕቲስት ቤተክርስቲያን ፕሬዝዳንት የሆኑት ሪቨረንድ እስራኤል አካኒ ተናግረዋል። ባለፈው ወር ሰኔ 28 ከትምህርት ቤታቸው ከተጠለፉ ተማሪዎች ውስጥ እስካሁን 34ቱ በታጣቂዎች ተለቀው ወይም ጠፍተው ወደ ቤታቸው ቢመለሱም ቀሪዎቹ መቼ እንደሚለቀቁ የሚታወቅ ነገር የለም። ታጣቂዎቹ ለእያንዳንዳቸው ተማሪዎች 500,000 ናይራ ወይም 1200 የአሜሪካን ዶላር ጠይቀዋል። እስራኤል ትላንትና በጋዛ ያየር ጥቃት አካሂዳለች። ጥቃቱ የደረሰው ከፍልስጤም የተለቀቁ የእሳት ማቀጣጠያ ፊኛዎች በእስራኤል ውስጥ እሳት በማስነሳታቸው ሲሆን በእሳቱ ምክንያት ግን የደረሰ ጉዳት የለም። የእስራኤል ጥቃት በሰሜን ጋዛ የሚገኝ ሰፊ ቦታና በደቡብ የሐማስ እስላማዊ አገዛዝ የወታደራዊ ማሰልጠኛ ቦታ ላይ ያነጣጠረ እንደነበር የፍልስጤም የጸጥታ ኃይል ምንጮች ለኤኤፍፒ የዜና ወኪል ተናግረዋል። በጋዛ የሚገኙ አማጽያን ጥቃት በሰነዘሩ ቁጥር እስራኤል እንደምታደርገው ከሚሳኤል ጥቃቱ በፊት በባህር ዳርቻ ላይ የሚገኘውን ከግማሽ በላይ የሚሆን የአሳ ማጥመጃ ክልሎችን ዘግታለች። ከፍልስጤም የተለቀቁት ፊኛዎች እስራኤል በፍልስጤም ዙሪያ ከባድ በያዘቻቸው ቦታዎች ዙሪያ የሚገኙ የእርሻ መሬቶች ላይ እሳት ለማስነሳት ታስበው የተሰሩ ናቸው። ከዚህ ቀደም ተመሳሳይ ፊኛዎች በእስራኤል መሬት ላይ እሳት ያስነሱት በዚህ ወር መጀመሪያ ላይ ነበር። ወደ ኮቪድ ወሬዎች ስናልፍ የአፍሪካ ሀገራት የሚያስፈልጋቸውን የኮቪድ ክትባት ለማግኘት ትንቅንቅ በያዙበት በዚህ ወቅት ዚምባብዌ ከቻይና የተገዛ 1,000,000 ሲኖቫክ ክትባት ትላንት ተረክባለች። ከቻይና የተላከውን ክትባት በሀገራቸው የተቀበሉት የዚምባብዌ የገንዘብ ሚኒስትር ቱሊ ንኩቤ ዚምባብዌ 12,000,000 ክትባቶችን ከቻይናና ክትባቱን ለማዳረስ በተባበሩት መንግስታት ድርጅት የተቋቋመው ኮቫክስ ለማግኘት 92,000,000 ዶላር መክፈሏን ለጋዜጠኞች ተናግረዋል። ንኩቤ ያከለው የክትባት መርሃ ግብራችን በጥሩ ሁኔታ እየተካሄደ ነው። በመጀመሪያው ዙር ክትባት በቀን 50,000 ሰዎችን እየከተብን ነው። ግባችንን ለመምታት በጥሩ ሁኔታ እየተጓዘን ሲሆን ይህም ኢኮኖሚያችንን ለመክፈትና ለማገገም ይረዳናል ብለዋል። በዩናይትድ ስቴትስ ዴልታ የተሰኘው የኮሮና ቫይረስ ዝርያ በተለይ ክትባቱን ለመውሰድ ፈቃደኛ ያልሆኑ ሰዎች በብዛት በሚገኝባቸው ግዛቶች እየተስፋፋ መምጣቱን ተከትሎ የኮሮና ቫይረስ ተያዦች ቁጥር እየጨመረ መሆኑን የሀገሪቱ የተላላፊ በሽታዎች ባለሙያ የሆኑት አንቶኒ ፋውቺ ተናግረዋል። በሲኤንኤን ቴሌቪዥን ጣቢያ በሚተላለፈው ስቴት ኦፍ ዘ ዩኒየን የተሰኘ ፕሮግራም ላይ ቀርበው ወደ ተሳሳቅጣጣ እየሄድን ነው ያሉት ፋውቺ 50 ከመቶ የሚሆነው ሰው እንዳልተከተበ ገልጸው ይህ ትልቅ ችግር ነው ራሳችንን አደጋ ላይ እየጣልን ነው ብለዋል። በዩናይትድ ስቴትስ ወደ ሆስፒታል የሚገቡ የሟቾች ቁጥር በአመቱ መጀመሪያ ላይ ከነበረው ጋር ሲነጻጸር እጅግ አናሳ ቢሆንም በክትባቱ ላይ ጥርጣሬ ባላቸው የተወሰኑ ግዛቶች በቫይረሱ የሚያዙ ሰዎች ቁጥር ግን በከፍተኛ ሁኔታ እየጨመረ ይገኛል። ያሳለፍነው ቅዳሜ በሀገሪቱ ከ51 ሺህ በላይ አዲስ የቫይረሱ ተያዦች ቁጥር የተመዘገበ ሲሆን ይህም ባለፉት 2 ሳምንታት ከነበሩት ጋር ሲነጻጸር የ172% ብልጫ አለው። ከቅርብ ሳምንታት ወዲህም በቀን ከ250 በላይ ሰዎች ለህልፈት እየተዳረጉ መሆኑንም ዘገባው ጨምሮ አመልክቷል። በመጨረሻም በቶኪዮ እየተካሄደ የሚገኘው የኦሎምፒክ ውድድር በዩናይትድ ስቴትስ ወደ 17 ሚሊዮን የሚጠጋ ሰው መመልከቱን ኤንቢሲ የተሰኘው የቴሌቪዥን ጣቢያ ሲያስታውቅ ከአምስት አመት በፊት በሪዮ ዴ ጀነሮ የተካሄደውን መክፈቻ ከተከታተለው ሰው ጋር ሲነጻጸር በ36 ከመቶ ቀንሶ መገኘቱ ተዘግቧል። 17 ሚሊዮን ተመልካቾቹ የመክፈቻ ዝግጅቱ ሲጀመር በቀጥታ የተከታተሉትና በሌላ ጊዜ ቆይተው የተመለከቱትን እንደሚጨምርም ተገልጿል። ኤንቢሲ እንዳስታወቀው በሪዮ የተካሄደውን የመክፈቻ ስነ ስርዓት በቴሌቪዥንና በበይነ መረብ አማካኝነት የተከታተለው 26.7 ሚሊዮን ሰው ሲሆን ከ9 አመት በፊት በለንደን የተካሄደውን መክፈቻ የተከታተለው 40.7 ሚሊዮን ሰው ከፍተኛው የተመልካች ቁጥር ሆኖ ተመዝግቦ ነበር። አድማጮች ለሰዓቱ ያስኳቸው ዜናዎች እንይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ ቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስመኝሽን ለቀደሙት ዜናዎችና አመሰግናለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አስተያየታችሁን በማህበራዊ መገናኛ ገጾቻችን በኩል አድርሱን። ቪኦኤ አምሃሪክ መገኛችን ነው። ወደ ቀደመው መሰናዶ እንሻገር። የዛሬ ምሽት እንግዳችን ፍቃዱ ከበደ ተዋናይ፣ ያጫጭር ወጎች ጻፊ፣ በቲያትር ፍቅር ለወደጉ ወጣቶች ደግሞ የሙያ መምህርም ነው። በዘርፉ ለነበረው አበርክቶት የፌዴሪ ባህልና ቱሪዝም ሚኒስቴር ሐምሌ 12 2013 ባዘጋጀው የምስጋናና ሽልማት ስነ ስርዓት ላይ ለክብር ከበቁት የኪነ ጥበብ ሰዎች መካከል አንዱም አድርጎታል። ከጥቂት ቀናት በፊት ባደረግነው ቆይታ ወጣቶችን የቲያትር ጥበብ ለማስተማር ያደረገ ስላለው ጥረት ጠይቀነው ነበር። ከዚያ በፊት ግን ፍቃዱ የሚታወቅባቸውን የኪነ ጥበብ ስራዎች ያስታውሳል።
ሚዳሊያ የሚባለው ሯጮን የሰራውት ብዙ ሯጮች የወደዱት እና ዘፋኞች የወደዱት ቲያትር እኔም ደግሞ ሩጫ ያው ከባድ ሙያ እንደሆነ አምናለሁ። ሚዳሊያ ቲያትር በአንደኝነት አስቀምጣለሁ። አሁን በመታየት ላይ ያለው ደግሞ ባቢሎን በሳሎን የሚሰኘው ቲያትር በጣም የሳቅ ምንጭ ነው። አሁን ድረስ እንግዲህ እና አለማዩ ተደሰነሉ ሊያሻጋሪ እንግዲህ ዛሬ 20 አመት ሊጀምሩት እኔ ደግሞ እና ዳንኤል ተገኝ ደግሞ ከገባን 12 አመት ሆኖታል። እንግዲህ አስብ ይሄን ሁሉ አመት በሳቅ እየታየ ነው። አንዳንድ ሰዎች እንደውም ሌላ ቲያትር አትችሉም እንዴ ዋትሩም እንዴ ይባላል። ግን አንተም እዚህ ላይ ጥናት ማድረግ ይችላል። በሰለጠነው ዓለም ላይ 20 አመት ከዛም አመት በላይ አንዳንድ ቲያትሮች የተለያዩ ተዋናዮች እየተለዋወጡ ይታያሉ። ከዛ ደግሞ አገር ፍቅር የተጫወተባቸው ብዙ ቲያትሮች አሉ። መስተፋቅ የሚባል ቆንጆ ቲያትር ነበረ። የማኪያቬሊ ቲያትር ነው። ዳግማዊ ፈይሳን ያዘጋጀው። ኃይሉ ጸጋዬ የጻፈው ከራስ በላይ ራስ የሚባል ከአበበ ተምትም ጋር ከሄለን በድሉ ጋር ከሄኖክ ጌታቸው የተጫወትኩት ቆንጆ ቲያትሮች አሉ። በአጋጣሚ እድለኛ ሆኜ ከምወዳቸውና ከማከብራቸው አሪፍ አዘጋጆች ጋር ተጫውቻለሁ። እንግዲህ እነዚህ ቲያትሮች ለኔ በጣም የሳቅ ምንጭ ናቸው ላለው አክሲዮ
እንደባክሽ ናቆኛል።
ሌላው ብዙ አድማጮች ያልሰሙት ጉዳይ የቲያትር መምህር መሆንህን ይመስለኛል። ተሰጥኦ ያላቸውን ወጣቶች አሰባስበህ ቲያትር ታስተምራለህ፣ ከታዋቂ ሰዎች ጋር የልምድ ልውውጥ እንዲያደርጉም ታግዛለህ። ይህን ተግባር እንድትፈጽም ያነሳሱ ምክንያቶች ምንድን ናቸው? ተማሪዎችስ በምን ሁኔታ ላይ ይገኛሉ?
ይህን ያደረገኝ ምን መሰለ? ቄራ 51 ቀበሌ 42 ቀበሌ 43 እንደዚህ የተለያዩ አዳራሾች እኔ ቢኒያም ወርቆ ነው እንግዲህ የኛ ኮች እንለዋለን። ሞሪኖ ነው የምንለው በቲያትር በኳሱ ሞሪኖ ያውድ በተለያየ ምክንያት እንደሚወጣኛ ደግሞ ቢኒያም ለኛ ቢኒያም ወርቆ አሰልጣኛችን ነው ቲያትር ያኔ ያስጀመረን ከልጅነት ልጅ ይያለን የዛሬ 20 አመት ልጅ ይያለን እንግዲህ ከትምርት ቤቱን ወዲያውዲ እናምን ስንል እሱን ያስተማረንና በጣም በስቃይ አልፈናል እነስ ለመናገር እንዳልኩ ደግሞ ክልል 14 ነው ቲያትር ማር ነበር የስድስት ቁጥር የትራንስፖርት አንድ ብርና ስሙን ያጠን አጥቼኔ ከ4 ኪሎ ቄራ እየተመላለስኩ ማር ነበር ብዙ ስቃዮች ነው ያየሁት ከዛ እኔ ያለፍኩበትን ሳየው በጣም ከባድ ነው ከዛ እነዚህ ልጆች ግን ይማሩ ሲመጡ እኔ ደግሞ እግዚአብሔር ጤናውን ሰጥቶኝ የሆነች ትንሽዬ የማቃት ነገር ሰጥቶኝ ወደዚህ ስመጣ ያለኝ የሌለኝን ነገር ለመስጠት መሞከረው ምክንያቱም እነዚህ ልጆች ድንች እንነግድ ወይ ቲማቲም እንነግድ ቃሪያ እንነግድና እናትረፍ ወይ ደግሞ አሁን እንደሚያደርጉት ስግብግብ ነጋዴዎች እናቶቻችንን እናስለቅስ 10 ብር ምሽጠውን 50 ብር ምሽጥ አይደለም ያሉት እንወደውን ሙያ ወደውን የመጡት ስለዚህ ያለ የሌለኝን ጊዜ ያለ የሌለኝን ነገር ተዘጋጅቼ ተጠንቅቄ ነው ሄጄ የምሰጠው ምክንያቱም ያለፍኩበትን ነገር አቃለሁ ከእንደገና ደግሞ የቲያትሩን ቀደም ተቀሽላለሁ ቲያትሩ መንፈስ አቋለሁ እንዴት ከባድ እንደሆነ እንዴት ይበላል የወገብህን ማሉን እከክ ብትባል በቃ በጣም ወይ ሰው ካላከከለ በጣም አስቸጋሪ ነው የቲያትር ህይወት የመድረክ ህይወት በጣም ከባድ ነው ስለዚህ ስግብግብ ብዬ ነው ያለኝን ለመስጠት እግዚአብሔር የሰጠኝን ጸጋ በንባብ በትምህርት ያገኘኋትን ከተለያየ ቦታዎች ከጓደኞቼም ከትምህርትም ከመጽሐፍም ያገኘሁትን ነገር ለመስጠት ስግብግብ ብዬ ነው በዚህ ምክንያት ነው ከዛ ደግሞ እኔ እድለኛ ሆኜ አብዛኞቹ ስልጣን የሰጧቸው ልጆች ትልልቅ ቦታ ላይ ያሉት አንዳንዶቹ አብዛኞቹ ደግሞ በልጠውኛል ስለዚህ እንዴት እንደምደሰት እና ቀደምም ተቀሽላለሁ ዘላለም ዓለማችንን አንደኛንን ከሚሉ አንዳንድ ሰዎች ይሄኛው ደስ ይላል መምህሩ ተማሪዎቹ በለጡት ከተባለ ቆመ ማጨብጨብ አለበት አንተ ምክንያቱም እኔ ማስተምረው እንዲበልጡኝ ነው እንዲበልጡኝ ካለበለዚያማ ዝም ብዬ ደሞዝ እንዲከፈለኝ ነው መዳከረው እና አብዛኞቹ አሪፍ ጻፊዎች ሆነዋል አብዛኞቹ አሪፍ ተዋናይ ሆነዋል አብዛኞቹ አሪፍ አዘጋጆች ሆነዋል ለምሳሌ አላዛር የሚባል ልጅ አለ አላዛር ሳልልኝ የኔ ተማሪ ነው ቴድሮስ ሽዋንግዛው ሰላም ተስፋዬ አናን ታሪክ ቃል ኪዳን ጥበቡ አዎ እነዚህ በጥቂቱ እነዚህ በጣም አሪፍ የሚባሉ ናቸው ስለዚህ በዚህ ምክንያት ነው
ከተዋናዩ ደራሲውና መምህሩ ፍቃዱ ከበደ ጋር የጀመርነውን ጨዋታ እዚህ ጋር ገታ እናድርግና ሁለት ወጣት ከያኒያን እንተዋወቅ በሚሰጠው የቲያትር ስልጠና ውስጥ ያለፉ በዘርፉ ውስጥ ተስፋ የሚጣልባቸው ከያኒያን ናቸው። ሻዊት መኮንንና ቴዎድሮስ ሽዋንግዜ ይባላሉ። ስለ መምህራቸው ፍቃዱ ከበደ ጥቂት እንዲነግሩኝ ጠይቂያቸዋለሁ።
በመጀመሪያ እጅግ ስለምወደውና ስለማከብረው ውዱ መምሬ እንዲሁም ወንድሜ ስለፍቃዱ ከበደ እንድናገር እድሉን ስለሰጠኝ ከልብ አመሰግናለሁ። ፍቃዱ ከበደን የምታውቂው ከመቼ ጀምሮ ነው ላልከኝ ከ2000 ዓመተ ምህረት ጀምሮ ነው በእኛ አቆጣጠር ማለት ነው። አንድ ተማሪ ለመማር ፍላጎት ካለው የቱንም ያህል ቢያደክሙ የፈጀበትን ጊዜ ፈጅቶበት በቃ በጣም ብቁ ያደርጓል። ምንም አይደክሙም በቃ አይሰለቹም። እንደውም በጣም የሚገርመኝ ይሄ ባህሪ አንዳንድ ተማሪዎች ሰው ፊት የመቅረብ ፍርሃት ያላቸው ፈሩ ልጆች ለምሳሌ ሰው ፊት ቀርቦ ስሜን እንኳን የመናገር በጣም ፈራ ነበር እርበተበት ነበር። ግን በሱ ከፍተኛውን እርዳታና ጥረት መድረክ ላይ ወጥቼ ለመተውን በቃ ሌላ ዓለም ውስጥ ገብቼ እንድተውን ረድቶኛል። ያ ደግሞ በጣም ለኔም ትልቅ ስኬት ነው ለሱም እርግጠኛ ነኝ ምክንያቱም ከምን እንዳነሳኝ እንዴት እንዳስተማረኝ ስለሚያውቀው ለሱም ትልቅ ስኬት ነው። ለዛ ደግሞ ከልቤ በጣም አመሰግናለሁ። ይሄ ተማሪዎቹ አንባቢ እንዲሆኑ በጣም ይፈልጋል እና መድረክ ላይ ስራ ስንሰራ መጽሐፍ ገዝቶ በራሱ ወጪ ማለት ነው ለብዙ ተማሪ ሸልማል። ማስቲካ ስታኝት ምናምን ካየ ምን ይላል መሰል እኔ እኮ መጽሐፍ ገዝቼ የምሸልማሽው ከልጅ ወተት ላይ ቀንሼ ነው ማስቲካ ከመታኝኩበት በርገር ከመተውሉበት ለምን ጻፋት ገዙም የሚለን ነገር ሁሌ አይረሳኝም።
ፍቅሬ የሚገርም ድንቅ አስተማሪ የመልካም ስብዕና ባለቤት የሆነ እና ለሙያው የመጨረሻ ትልቅ ዲሲፕሊን ያለው በወሬ ሳይሆን ፕራክቲካሊ ያየነው ዲሲፕሊን ያለው ሰው ነው። በእውነት የእውነቴን ካወኳቸው የጥበብ ሰዎች ውስጥ በጣም ለኔ ትልቅ ዋጋ ያለው ፍቅሬ። ከምንም በላይ መጀመሪያ ዲሲፕሊን ያለው ወጣት ሙያ እውቅና ምናምን የምትለው ብዙ ነገር ችሎታ የምትለው ዘግይቶ ይመጣል። ዲሲፕሊንን የመሰለ ነገር ግን የለም ነው የሚለው ሁሌ። የእውነት እኔ አዲስ አበባ ዩኒቨርሲቲም ገብቼ ተምር ያለው ቲያትር ካላት ተመርቄ ወጥቻለሁ። እኔ እዛ ያላገኘሁትን ፍቄ ነው በቃ እኔ ከሰራኝም ብለው ፍቄ ነው እውነት ለመናገር። ማትረሱት ላልከኝ ባጋራ ደስ የሚለኝ የፍቄ ክላስ በ15 ቀኑ ምናዘጋጀው ፐርፎርም ከማድረግ በዘለለ ደግሞ በጓድራጎት ላይ የሚሰራል። ሁሌ እንደዚህ ገንዘብም ይያዋጣን ልብስ ጫማ ምናምን ይዘን ሄዳለን። በህይወቴ ማረሳው ግን መቄዶንያ ሄደን እዛ የነበሩትን ሰዎች ቲያትር አቅርበንላቸው የተወሰነ ብር አዋተን ጫማ ልብስ ያለንን ሁሉ ነገር ይዘን ሄደን የጠየቅናቸውና በጣም ደስ ብሏቸው ሽማግሌዎቹ አሮጊቶቹ አረጋውያኑ በጣም ደስ ብሏቸው እስቲ እንደዚህ እየመጣችሁ ትንሽ እንኳን አዝናኑ በጣም ነው እናመሰግነው ምናምን ብለው መርቀውን የሸኙን ጊዜ የእውነት መቼም በህይወቴ ማረሳው እሱ ትልቁ ጊዜ ነው። አጠቃላይ ከፍቄ ጋር ያሳለፍኩት ጊዜ ገና ከዚህ በኋላ ማሳልፈው በጣም ማደንቀው በጣም የምወደው ሰው ነው ፍቄና በጣም ደስተኛ ነኝ። በጣም እኔ ነገ በጥበብ በቲያትር ትልቅ ቦታ ብደርስ የፍቄ ጋር ያሳለፍኩት ህይወት ነው የሰራኝ ብዬ ነው በልበሙሉነት መሰከረው።
ሸዊት መኮንንና ቴዎድሮስ ሽዋንግዘውን በአድማጮች ስም እናመሰግናለን። አድማጮች የዚህ ዝግጅት ሙሉ ቅጂ በገጻችን ላይ ይገኛል እንድታዳምጡትም እንጋብዛለን። ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መደመጡን ይቀጥላል። ቀጣዩ መሰናዶ ወደ ሐረር ይወስድናል። በዚያ ከሚገኙት 3 አስርት ዓመታትን በላይ በግል ተነሳሽነት የሀገር ቅርስ እየጠበቁና የግል ቤተ መዛግብት ያቋቋሙ ሰውም አዲስ ቸኩል ያስተዋውቀናል እንደሚከተል ይቀርባል።
ማንነታቸውና ታሪካቸው ለማወቅ ካላችሁ ጉጉት ባሻገር ከ31 ዓመት በፊት በ1982 ዓመተ ምህረት 25ኛ ዓመቱን ያከበረ የነበረው የሐረሪዎች ባህላዊ ሙዚቃ ባንድ ወይም ሙጋድም የተመለከቱ የድምጽና መሰል ታሪካዊ ማስረጃዎችን በመሰብሰብ የተጀመረው ቅርስ ማሰባሰብ አሁን በኢትዮጵያ ደረጃ ትልቁ የግል ሙዚየም እንደመሰረቱ መነሻ እንደሆናቸው አቶ አብዱላህ አልሸሪፍ ይናገራሉ።
የዘፈን ባንድ ሙጋድም ለዋለን ያ ባህላዊ ከዛን 25ኛ ዓመታችንን ማነከብራሰብ እና ማለት ጽፈድና ታሪካችን ነው። ዘፈኖቹን ማንሰብስባል 115 ዘፈን ሰበሰብ እንሳርኩት። ከዛም ይህም በሚሰበስብ ጊዜ ሪል ቴፕ ነበረ ድሮ ሪል ቴፕ ሙሽከረከራ በዛ የሌሎችን ዘፈን ጀመር። ከዛም የሪሰርች ፐርስ ስለ ሐረር እየተጻፉ ከዛም የእጅ ጽሑፍ መጽሐፍት የሐረሪ ገንዘቦች አልባሳት በግል መኖሪያ ቤት ነበር 17 ዓመት ከ6000 ጋር በላይ ግን ሳላቀው ነው ራሴን በውቅያኖስ ውስጥ ያገኘሁት። ሰፋሉ ያልነበረም
ያበት ለማቸር በሚል መነሻ ማለት ነው።
አዎ ከዛ ጀመርኩት። አራት ልጆቼ ባለቤቴ አያስ በሽተኛ እስከዛ ሆነዋል።
በ1982 ዓመተ ምህረት የተጀመረው ቅርስ የማሰባሰብ ስራ ቀጥሎ የግላቸው ሙዚየም ከከፈቱ በኋላ በ1999 ዓመተ ምህረት የሚሊኒየም ዋዜማ ላይ በሐረር ከተማ የሚገኘው የቀዳማዊ ኃይለ ሥላሴ መኖሪያ ቤት በሙዚየምነት እንዲጠቀሙበት እንደተሰጣቸው ይናገራሉ።
ሐምሌ 1999 ላይ ከዛ በዚህ ተፈሪ ቤት ነው ይሄ 9 ዓመት ነው ተከራከርኩት። ኃይለ ሥላሴ እናንተ ብትጠሉትም ታሪክ ነው ቤቱን ታሪካዊ ነው እኔ መሰረሰብኩት ታሪክ ነው ብዬ 9 ዓመት ተከራክሬ ነው እያገኘኋት። ፕሬዚዳንት ግርማ ወልደ ጊዮርጊስ ነው ቤቴ ነው እያመጧቸው። ምን አለ ለሐረር ሕዝብ ትልቅ ነገር የተቀደሰ ተግባር ቅድሚያ የምሰጠው ይህ ቅርስ እኮ የሐረሪ ባይሆን የአማራ ነው፣ የአማራ ባይሆን የኦሮሞ ነው፣ የኦሮሞ ባይሆን የሶማሌ ነው፣ የእነኝህ ሁሉ ባይሆን የኢትዮጵያ ነው፣ የኢትዮጵያ ባይሆን የአደል ቅርስ ነው ተብሎ ነበረ። በዚህ የተነሳ ይህን ቤት ሰጡኝ። ከዛ እዚህ አደረጀሁት። በአሁኑ ጊዜ አምስት ኤግዚቢሽን ሮም አለ። አዳራሽ ሁለት ጽህፈት ቤት አለኝ፣ አራት ወርክሾፖች አለኝ፣ ሁለት መጋዘን አለኝ። በኢትዮጵያ ደረጃ ወርክሾፕ አለው የለም።
በሙዚየሙ ካሉት 13000 ገደማ ቅርሶች በርከት የሚሉት የሐረሪ ብሔረሰብን የሚመለከቱ ቢሆንም በሙዚየሙ ግን የሁሉም ኢትዮጵያዊ ታሪክ እንደሚገኝ ነው በኩራት የሚናገሩት።
እኔ ያ በሐረሪ ጀመርኩትን ደግሞ ሐረሪ ብቻ አይደለም ስማ፣ አሁን ያ አማራውም አለ። አማራም መኮራበት ዝብት ነው። አሁን ቤተክርስቲያን ብሄድ መስቀልና ብራና ነው የሚያየው፣ ታሪኩ ነው የሚያገኙ እዝ ነው። ሶማሌም እንደዙ፣ ኦሮሞም እንደዙ፣ አፋርም እንደዙ። ስለዚህ አንድ ብሄር አይደለም፣ ብዙ አይደለም እንጂ የአጼ ዮሐንስ ሴፍ አለኝ። አጼ ዮሐንስ ከወርቅ የተሰራ በኋላ ታየዋለ ለሶማሌ አገር የሰጧቸው ከአጼ ዮሐንስ የተሰጠ 1874 በወርቅ የተሰራ ይላል። ለሶማሌ እንደመግዛ ተሰጡት ትግራቆች ብለው ያ ሁሉ አለ። የአጼ ቴዎድሮስ ሴፍ ማለ የጎበዝ ሰው ጎራዴ ለንደን የሚል ከለንደን ጋር ራሳቸው ብቻ ነበር ግንኙነት ነበራቸው። ያኔ የኃይለ ሥላሴ ሴፍም አለ። የደርግም እናሸንፋለን ይላል። የኃይለ ሥላሴ ለጃንሆይ ክብር፣ ለሀገር ፍቅር ይላል። የምኒልክ ሸዋ ንጉሥ ይላል። ሴፎቻቸውም አራት አለኝ። ነፍጥ ደግሞ እዚህ ብቻ ነው አለ። የድሮ ያው እሱን ያረገበ ነፍጠኛ ይባላል። የዛሬ ፖለቲካ እና የእናንተ ነው።
ቅርሶችን ከመሰብሰብ ባሻገር ደህንነታቸው ተጠብቆ ሳይበላሹ እንዲቆዩ የሚያስችሉ ሀገር በቀል የቅርስ መንከባከቢያ ቴክኖሎጂዎችንም እንደሚጠቀሙ አቶ አብዱላ ያጫውተውናል። ከዚህ ባሻገር ቅርሶችን ለመጠበቅና ወደ ኮምፒውተር ስርዓት ውስጥ እንዲገቡ ወይም ዲጂታይዝ እንዲሆኑ ከልዩ ልዩ ሀገራትና ግለሰቦች ድጋፎች እንደተደረጉላቸውም ይናገራሉ።
በዘመናዊ ሬጅስትራር አደርጋለሁ፣ ዲጂታላይዝ አደርጋለሁ። አንድም ኤክስፐርት የለኝም። ልጆችና ህዝቡ ነው ኤክስፐርቶች። አሁን በመንግስት ደረጃ 180 አላቸው ኤክስፐርት። አሁን በሀረር አራት የመንግስት ሙዚየም አለ። በሰበሰብ ለጉሮ አይደለም 10% of my collection ያላቸው እኔ ከ13000 በላይ እቃዎች አለኝ። አሁን የአሜሪካን ኤምባሲ 35000 እቃ መጣብኝ። ከሱ
ለቅርስ ጥበቃ የሚሆን ነው ወይስ ቅርሶች ነው?
ለዲጂታላይዜሽን እንግሊዝ መንግስት 20 ሺህ ፓውንድ ያ ለማድረግ ዲጂታላይዜሽን ኦፍ ኦዲዮ የድሮ ዘመኖች ዲጂታል ለማድረግ እንደውም ፈረንሳይ 470 ሺህ ብር፣ ጋሻ ለሙዲን 1 ሚሊዮን ብር እንዲሁም ኢትዮጵያዊ በጠቅላላ ይሰጠኛል።
የክብር ዶክትሬትን ጨምሮ ልዩ ልዩ ሽልማቶችን የተሸለሙት አቶ አብዱላይ ከነኚህ ሽልማቶች ይበልጥ ህዝቡ እሳቸውን አምኖ በየቤቱ ያሉ ቅርሶችን ለእርሳቸው ሙዚየም መስጠቱ ከብዶ እንደሚሰማቸው ይናገራሉ።
እዚህ ግድግዳ በሙሉ ሽልማት ነው። እስኪ ዋና ዋና የሚሉት ነርሱ
ዋና ዋና ሽልማቶች አሁን የአመቱ በጎ ሰው እንደገና አርአያ ሰው ከቅርስ ጥበቃ ደግሞ ለእኔ ብቻ እየተሰጠ እውቅና ሌላ ሼክ አላሙዲን ሚሊዮን ብር የገኝ በዝቦችም ያው በፕሮጀክት መልክ ብሰጠውም ደስ ብላቸው ሽልማት ነው ራሱ። እኔም ሰራ አላጻባሁ። ስለዚህ ህዝቡ ይህን ሁሉ ከሰበሰብኩት 13000 እቃ 65% በላዩን ህዝብ ሰጠኝ። ይህ ሽልማት አይደለም ራሱ ሽልማት አይደለም። አሁን ኦሮሞ መጥቶ የምንኮራው እዚህ ቤት ብቻ ነው ስል አማራው መጥቶ እዚህ ቤት ነው የምንኮራው ስል ከዚህ በላይ ምን ሽልማት አለ?
ሙዚየም ውስጥ ባሉ የቅርስ አይነትና ብዛት እንደተገረሙ ያናገርናቸው ጎብኚዎች ይመሰክራሉ።
የቀደም ጌታቸው የመጣ ከሐረሪ ዩኒቨርሲቲ ሐረርን ለመጎብኘት የመጣ ነው እና በዋናነት ቸጎል ግንብ ሲባል ነው የሚሰማ። እሱንም በአይን አይተን ለማረጋገጥ ባየነው ነገር በጣም ደስ ብሎናል። የተለያዩ ጥንታዊ በትምህርት የምናውቃቸውን ቅርሶች በአካልና በአይን ስላየን በጣም ደስ ብሎናል።
የባለ አንድ ፎቁ የቀደማ ኃይለ ሥላሴ መኖሪያ ቤት አሁን እየጠበባቸው እንደመጣ የሚናገሩት አቶ አብዱላሂ በዚህ ረገድ ቀጣይ ድጋፍ እንደሚሹ ነግረው ይሆናል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ እናመሰግናለን። ቀጣዩ መሰናዶ ስፖርት ነው። የቶኪዮ ኦሎምፒክ ላይ ያተኮሩ ዜናዎችን እንደሚከተለው እናሰማችኋለን። የቶኪዮ ኦሎምፒክ ስፖርታዊ ፉክክሮች ቀጥለዋል። በስፖርት መድረኩ ሃያላን የነበሩት ሀገራት ዘንድሮም የሜዳሊያ ሰንጠረዡን እየመሩ ይገኛሉ። ዩናይትድ ስቴትስ በ7 ወርቅ፣ በ3 ብርና በ4 ነሐስ በአጠቃላይ በ14 ሜዳሊያዎች ዓለምን እየመራች ትገኛለች። አዘጋጇ ጃፓን በ7 ወርቅ፣ በ1 ብር፣ በ3 ነሐስ በአጠቃላይ በ11 ሜዳሊያዎች ትከተላለች። ቻይና በ6 ወርቅ፣ በ3 ብርና በ6 ነሐስ በአጠቃላይ በ15 ሜዳሊያዎች የ3ኛ ደረጃን ይዛለች። ከአፍሪካ ሀገራት እስካሁን የወርቅ ሜዳሊያ ያስመዘገበችው ሀገር ቱኒዚያ ብቻ ናት። በወንዶች 400 ሜትር ነጻ ዋና ውድድር አህመድ ሀፍናዊ ለሀገሩም ሆነ ለሀገሪቱ የመጀመሪያውን ወርቅ አስገኝቷል። ጄክ ማክሌን ከአውስትራሊያ፣ ክሪያን ስሚዝ ደግሞ ከዩናይትድ ስቴትስ የብርና የነሐስ ሜዳሊያ ተሸላሚ ሆኗል። ኢትዮጵያ እስካሁን በሁለት ስፖርቶች ተወዳዳሪዎቿን አሳትፋለች። በ58 ኪሎ ግራም ቴኳንዶ ስፖርት ዘርፍ የተሳተፈው ሰለሞን ቱፋ ደምሴ በመጀመሪያው ዙር ጃፓናዊውን ሰርጂዮ ሱዙኪን ማሸነፍ ቢችልም በቀጣይ ባደረጋቸው ውድድሮች ግን ተረቷል። በአጠቃላይ ከ15 ተፋላሚዎች መካከል 7ኛ ደረጃን በማግኘት ውድድሩን በአበረታች ደረጃ አጠናቋል። የዚህ ውድድር አሸናፊ ጣሊያናዊው ቪቶ ዴላኩዊላ ሆኗል። የብር ሜዳሊያውን ደግሞ ሙሐመድ ካሌል ከቱኒዚያ፣ የነሐስ ሜዳሊያውን ጃንግ ጃን ከደቡብ ኮሪያ ወስደዋል። ትናንት በተደረገው የሴቶች የጎዳና ብስክሌት ግልቢያ ውድድር ላይ ተሳታፊ የነበረችው ኢትዮጵያዊቷ ሰላም አመሃ ውድድሩን አቋርጣለች። ኦስትራዊቷ አና ኪሶፎር፣ ኔዘርላንዳዊት አኒሜክ ቫን ቭላውተን እንዲሁም ጣሊያናዊቷ ኤሊዛ ሎንግ የወርቅ ብርና ነሐስ ሜዳሊያዎችን ወስደዋል። ውድድሩ 22.1 ኪሎ ሜትርን ማካለል ይጠይቃል። በመካሄድ ላይ ባለው ኦሎምፒክ ያልተጠበቁ ውጤቶችም እየተመዘገቡ ነው። ከነዚህ መካከል አንዱ ስለሆነው የወንዶች ቅርጫት ኳስ ጥቂት ብለን አጭር የስፖርት ዳሰሳችንን ንግታ። የህልም ቡድን ተብሎ የሚጠራውና እውቅ ተጫዋቾችን ያሰለፈው የዩናይትድ ስቴትስ ቅርጫት ኳስ ቡድን በፈረንሳያቸው 83-76 ተሸንፏል። በኦሎምፒክ ታሪክ ከ17 ዓመት ወዲህ የዩናይትድ ስቴትስ ቡድን ሲሸነፍ ይህ የመጀመሪያው ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ ደግሞ በድምፅ ምህንድስናው አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።